ሁሉ የሚመራን ጌታ ሆይ የሚያስተምረን ጌታ ሆይ መልካሙ መንፈስ በእያንዳንዳችን መንፈስ ውስጥ ይንቀሳቀስ። አቤቱ አይምሯችንን ሁሉ ወደ ቃልህ አዘንብል በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ደቀ መዝሙር
ደቀ መዝሙር የሚለው ትምህርት ደቀ መዝሙር የመጀመሪያው ምንድን ነው ብለናል? ተማሪ ነው። ደቀ መዝሙር ምንድን ነው? ተከታይ ነው። ደቀ መዝሙር ጌታን የሚከተለው እንዴት ነው? ራሱን እየካደ መስቀሉን ተሸክሞ ነው የሚል ነው። እግዚአብሔር ይመስገን። እነዚህ ነገሮች ስንመለከት በተለይ ደቀ መዝሙር ራሱን መካድ የሚለውን ሐሳብ ጥቂት ሰፋ አድርገን እንድናይ እንገደዳለን። ምክንያቱም ራስን መካድ የሚለውን ነገር በትክክል ካልተረዳ ነው ራስን መካድ የሚለው አንዳንዴ ከአቅም በላይ የሚሆን የማይቻል ነገር ይሆንብናል። እና ራሳቸውን የካዱ ብለን የምንላቸው ሰዎች እንደኛ አይነት የከተማ ኑሮ የማይኖሩ፣ ሰርተው የማይኖሩ፣ አግብተው የማይኖሩ ሰዎችን እንደሚመለከት አይነት ወይም ደግሞ ይህ በእውነትም በተግባር የተተረጎመው ያላገቡ፣ ልጅ የሌላቸው፣ ስራ የሌላቸው ከከተማ ወጥተው ለሚኖሩ ሰዎች ነው። በእውነት ራሳችን እንዴት ካድ እንላለን? የሚያምረንን ልብስ እየለበስን፣ የሚያምረንን ምግብ እየበላን፣ የሚያምረንን እየጠጣን፣ ትዳር ኑሯችንን እየኖርን ራሳችንን መካድ እንደው ትምህርት ብቻ ነው እንጂ የሚሆነው እንደው ይሄ በተግባር እንዴት ነው የሚሆነው የሚለው ጥያቄ ለብዙ ሰው የሚነሳ ነገር ነው። አይደለም? አይነሳም? እናንተ ጋር ካልተነሳ እንነጋገረውም። ስለዚህ ራስን መካድ የሚለውን ሐሳብ ጥቂት ሰፋ ባለ ሁኔታ አብረን እናየዋለን። እና እነዚህን ሁኔታዎች ስንመለከት ራሱን የማይክድ ብሎ ጌታችን ስላለ ራስ ማለት ምን ማለት ነው? ወይም ራሱን ማለት እኔነቱን ካልካደ ይላል። እና ምንድን ነው ይሄ ራስን መካድ ማለት እና እኔነት ማለት ምን ማለት ነው? እኔነት ስንል ማንነታችንን ማለት ነው ወይስ ራስን መካድ የሚለው ቃል የሚያመለክተው ነጥብ ለየት ያለ ትርጉም ይሰጠው አለ? እነዚህን ጉዳዮች አስመልክቶ በቤተ ክርስቲያን ታሪክ ስንመለከት በስነ መለኮት ትምህርት ውስጥ በመጽሐፍ ቅዱስ ትምህርት አኳያ አንጻር የተለያዩ ሰዎች የተለያየ ትርጉም ይሰጣሉ። እና አንዳንድ ያገኘኋቸውን ጥቂት ነገሮች አካፍላችኋለሁ። አንድ ሰው ዌስሊ የተባለ ሰው ራስን ስለመካድ ሲናገር እንዲህ አለ። ራስን ስለመካድ ኢየሱስ ሲናገር ለራሳችን የሚሆንን ነገር መንፈግ ማለቱ አይደለም። ጌታችን የሚለው ራስን መካድ ነው። ራስን ማለትም እኔነትን የራስ ሕይወትና እርምጃን ማዕከል ከማድረግ መታቀብን መናገሩ ነው አለ። ደግምላችኋለሁ፣ ራስን መካድ ማለት ራስን መካድ ኢየሱስ ሲናገር ለራሳችን የሚሆንን ነገር መንፈግ ማለቱ አይደለም። መብላትን፣ መጠጣትን፣ ሰው ሆኖ መኖርን ያንን መንፈግን አይደለም የሚያሳየው። ራስን ማለት እኔነትን የራስን ሕይወትና እርምጃን ማዕከል ከማድረግ፣ ማዕከል ማለት ሁሉ ነገር በእኔ ላይ ያተኮረ ምክንያቱ እኔ የሆንኩበት ኑሮ መኖርን ማለት ነው። ይሄንን መተው ማለት ነው ይላል ይሄ እግዚአብሔር ሰው። እንዲህ ባለ አቋም አንድ ሰው ራስን ከካደ የህይወት ትኩረቱ እግዚአብሔር እንጂ እኔነቱ አይሆንም። በሌላ አባባል ይሄ ሰው ሊበላ ይችላል፣ ሊጠጣ ይችላል፣ እንደ ማንኛውም ሰው ሊኖር ይችላል። ነገር ግን ኑሮን ግን ሲኖር ራሱ ላይ ሳይሆን የሚያተኩረው ማ ላይ ነው የሚያተኩረው? እግዚአብሔር ላይ ያተኮረ ሰው ሊሆን ይችላል። በዚህ አመለካከት መሰረት አማኙ ማተኮር ያለበት ጌታ ኢየሱስን ለመከተል እንቅፋት የሚሆንበትን የራሱን ፍላጎት ማሟላቱን መካድ ላይ ይሆናል ማለት ነው። መብላት መጠጣት አስፈላጊ ነው። እግዚአብሔር በሰጠው ኑሮ የሚኖረው ኑሮ አለ። ነገር ግን ጌታ ኢየሱስን ግን ሲከተል ከጌታ ጋር በተያዘ መንገድ የሚኖረውን ህይወትና ኑሮ የሚያደናቅፍበትን ከዛ ጋር የማይስማማን ነገር ምን ያረጋል ማለት ነው? ይክዳል ማለት ነው። ከነዚህ ነገሮች ጋር ይህንን ሐሳብ የሚያጎሉ የመጽሐፍ ቅዱስ ጥቅሶች ይጠቀሳሉ። ስደትና ተቃውሞ እንዳይደርስበት አማኙ ምንም መፍራት የለበትም። በማቴዎስ ምዕራፍ 8 ቁጥር 38 ላይ ስናይ በዚህ በዘማዊና በኃጢአተኛ ትውልድ መካከል በኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳኑ መላእክት ጋር በመጣ ጊዜ በርሱ ያፍርበታል ስለሚል ሰዎች ጌታን በሚጠሉ ጌታን በማይቀበሉ በኃጢአተኛ ህይወታቸው ምክንያት መንፈሳዊ ነገርን የሚያንቋሽሹና የሚያዋድቁ ሰዎች ፊት የማያፍር ደቀ መዝሙር ይሆናል ማለት ነው። ራሱን የካደ ደቀ መዝሙር ና ይሄ ደቀ መዝሙር በእነዚህ ሰዎች መካከል ሊገኝ ይችላል። በስራ ሊሆን ይችላል፣ በጉርበትና ወይም በተለያየ መንገድ። ነገር ግን እንደዚህ ያሉ አይነት ሰዎች ሲገጥሙት የጌታ ደቀ መዝሙር በጌታ ፈጽሞ የማያፍር ምናልባት ጌታን ያጥላሉ፣ ያንቋሸሹ፣ መንፈሳዊ ነገርን የናቁ ሰዎች እኔንም እንዲሁ ያያሉ የሚለው ነገር የማያስፈራው ሰው ይሆናል። ወይም ያንን ለመሸሽ ምንም ደንታ የሌለው ይሆናል። ራሱን የካደ ክርስቲያን ማለት ይሄ ነው። ቤተሰቡን ከጌታ ይልቅ ማስቀደም የለበትም ማለትም አለው። በማቴዎስ ምዕራፍ 8 ከቁጥር 21 እስከ 22 ከደቀ መዛሙርቱም ሌላው ጌታ ሆይ አስቀድሜ እንድሄድ አባቴን እንድቀብር ፍቀድልኝ። ኢየሱስም ተከተለኝ፣ ሙታናቸው እንዲቀብሩ ሙታንን ተዋቸው አለው። ይሄንን ቃል ባለፈው ማካፈያችኋለሁ። ይሄ ሰው ምናልባት አባቴን ልቅበር ብሎ ሲል አባቱ ሞቶ በዛን ጊዜ ሬሳ ሊቀብር የቀብር ስነ ስርዓት ሊፈጸመ መጀመሪያ አባቴን አጠናቅቄ ልጨርስና አባቴ ምናልባት አባቱ በህይወትም ሊኖር ይችላል የሚሉ መጽሐፍ ቅዱስ ተርጓሚዎች አሉና ቤተሰቤን አደላድዬ ልከተልህ፣ መስመር አርጌ ሁሉንም ነገር አያይዤ አባቴ ውርስ ካለ የበኩር ልጅ ከሆነ ያንን ሁኔታ መልክ ላሲዝና ልከተልህ። ደቀ መዛሙርት እንዲህ ባለ መንገድ አይደለም ጌታን የሚከተሉት። ኑሯቸውን አደላድለው በዓለም ያላቸውን ህይወት አስተካክለው ከዛ በኋላ ሴኩር አድርገው አይደለም የሚከተሉት። ጌታ ኢየሱስ ተከተሉኝ ሲላቸው ፍጹም የሆነ ውሳኔ ወስነው ያለ ምንም ተጽዕኖ በጌታ ትእዛዝ ላይ ሙሉ በሙሉ በመሰጠት ነው ጌታን የሚከተሉት ማለት ነው። እግዚአብሔር ይመስገን። ስለዚህ በማያምኑ ሰዎች ዘንድ ተቃውሞ ሲመጣብን፣ ክርስትናን የሚያጥላሉ ሰዎች ሲኖሩ፣ የሚያንቋሽሹ ሰዎች ሲኖሩ፣ ከአዋቂነት የተነሳ ወይም ከኃጢአተኛነት ከሚያመጣው አጸያፊ ባህሪ የተነሳ በእግዚአብሔር ነገር የሚያፌዙ የሚቀልዱ የእግዚአብሔር ነገር የሚያንቋሽሹ ሰዎች ሲኖር አቋም የወሰደ ክርስቲያን ነው ደቀ መዝሙር። ሁለተኛ በቤተሰቦቹንም ሆነ ኑሮውን ከጌታ ይልቅ የማያስቀድም ነው ማለት ነው። በሌላም ሁኔታ ስንመለከት ሙያችንን ከጌታ ይልቅ በላይ ማድረግ እንደሌለብንም ነው። ራስን መካድ። ጌታ ኢየሱስ ክርስቶስ በማቴዎስ 4 ከቁጥር 19 እስከ 20 እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። እነዚህ የጌታ ደቀ መዛሙርት አሳ አጥማጆች ነበሩና ከአባታቸው ጋር አሳ በማጥመድ ሙያ ተሰማሩ ናቸው እና ተከተሉኝ ሲላቸው አባታቸውን ከባለሙያተኞች ጋር ትተው መረባቸውን ጀልባቸውን ትተው ጌታን ተከተሉት። ሁላችንም ጌታን ስንከተል ደቀ መዛሙርት ለመሆን ስራችንን መተው ላይኖርብን ይችላል። እኔ ስራ ትምህርትን ትቼ ጌታን እንድከተል ነው ጌታ የጠየቀኝ እና ምናልባት ሌሎች ሰዎች ደግሞ እግዚአብሔር እንዲተው የሚፈልጋቸው ነገር ሊሆን ይችላል። ይሄ ስራህ ለመንፈሳዊ ህይወት አይመችም፣ ይህንን ለውጥ ሊለን ይችላል እግዚአብሔር። ምክንያቱም ምንሰራው ስራ ብዙ የሞራል ጥያቄ ያለበት አይደለም። እና ለክርስትና ህይወት የማይመች ከሆነ ልንቀየረው ሊገባን ይችል ይሆናል። ብዙ ሰዎች እንደዚህ ያለ ነገር እኔ ይሄን ስራ እየሰራው ጌታን ልከተል አልችልም ይያሉ የሚሉ ሰዎች የሚቸገሩ ሰዎች አሉ። አንዳንድ የሥራ ባህሪ እንደዚህ ያለ ነገር አለው። ስለዚህ ሞያችን ከጌታ በላይ አይደለም ማለት ነው። እግዚአብሔር ይመስገን ሞያችን ከጌታ በላይ አይደለም ማለት ነው። ራስን መካድ በዚህ ውስጥ ይታያል። የቱንም ያህል ያምሰራው ስራ በገንዘብም ይሁን ለኔ በልዩ ልዩ መንገድ የሚያመጣቸው ጥቅሞች ቢኖሩ ሞያዬ የሚያመጣው ጥቅም ከጌታን ከመከተል የደቀ መዝሙር ህይወት ከመኖር አይበልጥም ማለት ነው። በሌላ በኋል ክፍል ውስጥ በማቴዎስ 9 ቁጥር 9 ላይ سنመለከት ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ይላል ተከተለኝ አለው። ተነስተም ተከተለው። ማቴዎስ ቀራጭ ነው። እንደ ደቀ መዛሙርቱ እንደ ሌሎቹ አሳጥማጅ አልነበረም። እና መቅረጫው ማለት ታክስ ኮሌክተር ሆኖ ቀረጥ በሚሰበስብበት ዴስክ ላይ ማለት ነው የሥራ ገበታው ላይ ያለ ጌታ ጠራው። ተነስተው ተከተለው። እግዚአብሔር የተመሰገነ ይሁን። ስለዚህ ንብረታችንን ሀብታችንን ደግሞ እንተውለታለን ጌታ። እንዳየነው ሌሎች ሰዎች ፊት አናፍርም እና ቤተሰቦቻችንን አናስቀድምም። ሙያችን ከጌታ በላይ አይሆንም። ደግሞ አሁን በተጨማሪም ንብረታችን ወይም ሀብታችን ከጌታ በላይ ሊሆን አይገባም። ማቴዎስ ሉቃስ ምዕራፍ 14 ቁጥር 33 ላይ እንግዲህ እንደዚሁ ማንም ከናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም ይላል። ሀብቴ ከጌታ በላይ አይሆንም። ንብረቴ ከጌታ በላይ አይሆንም። ስለዚህ ደቀ መዝሙር የሆነ ሰው እግዚአብሔር ሰጠኝ የሚለውም ቢሆን ለፍቻ ያገኘው የሚለውም ቢሆን ከጌታ በላይ አይሆንበትም። ኢየሱስ ክርስቶስ ከሀብቴም ከንብረቴም ከገንዘቤም በላይ ነው። ክብር ለእግዚአብሔር ይሁን። ስለዚህ ራስን መካድ እነዚህን ነገሮች ይመለከታል። ምክንያቱም ራስን መካድ በትምህርት መልክ ድፍን ብሎ ብናየው ጥሩ አይደለም። እውነተኛ ደቀ መዝሙር ሆነ ለመኖር እነዚህን ነገሮች ጥርት አድርገን ልናያቸው ይገባል። ጌታ ከኛ ምን እንደሚፈልግና እንደሚጠብቅ። ስለዚህ እንዳየነው እንግዲህ ስንት ነገሮች አየን? አንደኛ በማህበራዊ ህይወት ውስጥ ሌሎች ሰዎች ክርስትናን የማያምኑ የማይቀበሉ የምናምነውን እምነት የማያከብሩ ሰዎች ፊት በጌታ ምን አናረግም? አናፍርበትም። ማንም ይሁን ማንም እግዚአብሔር ይመስገን። ግን ቀላል አይደለም ይሄ እንደዚህ سنነጋገር። ብዙ ሰዎች አማኝ ነህ እንዴ ጴንጤ ነህ እንዴ ሊሉን ይችላሉ። እና አንድ ወዳጄ አለ he is a scientist እና ሳይንቲስቶች ጋር ነው የሚሰራው እና ምግብ ሲበላ ሲጸልይ በጣም እንደ ንቀት ነገር ተሰማቸውና እንዴ ነው እንዴ ጸልያለህ እንዴ አሉት። በጣም እንትን ይያሉ። ለምን አልጸልይም አላቸው። ሲሪየስ ሆኖ ከዛ በኋላ በደም አዩትና ምን አላቸው? ማን የፈጠረኝ አላቸው። እና እግዚአብሔርን አላደለም ማመን ሞኝነት አይደለም። እግዚአብሔርን አለማመን ያዋቂነት ምልክት አይደለም። እሺ ብዙ ጊዜ ሰዎች ተጽኖ ሲያመጡብን ተጽኖ ከባድ ነው። በተለይ ሰዎች በርከት ያሉ ከሆኑ ብቻችንን ከሆነን አላ አይደለም ማይኖሪቲ ከሆነን ግን ከኛ ጋራ አብሮን የሚሆነውን ማወቅ አለብን። ለደቀ መዛሙርቱ ነሆስ ካለም ፍጻሜ ከናንተ ጋር ነኝ ያለው ጌታ ያያል በዛ ቦታ። እግዚአብሔር ይመስገን። ጴጥሮስ ጌታን ሲክድ ከዛች ሴት ጋራ ብቻውን ነበር። ነዛ ሰዓት የሚሞቅበት ቦታ ያሉ ሰዎች ነበሩ። ጌታ ያላ ይመስለውም ነበር። 3 ጊዜ ግን ከካደ በኋላ ጌታ በዛ መከራ ውስጥ ያለ ዞር ብሎ ከሩቅ ጴጥሮስን ምን አረገው? አየው። ባይኑ ያየው ጌታ ዛሬም ያያል። እግዚአብሔር ይመስገን። ስለዚህ ደቀ መዝሙር በአይነ ህሊናው በልቡ መሳል ያለበት ደቀ መዝሙር የሚል ህይወትን በትምህርት የተማረው መኖር አይደለም። የሚከተለውን ጌታ ነው። ደቀ መዝሙር ተከታይ ስለሆነ የሚከተለውን ጌታ ነው የሚያየው። ስራይ ቦታ ያየኛል። ከኔ ጋራ ይሆናል። እነሆስ ካለም ፍጻሜ ሁልጊዜ ከናንተ ጋር ነኝ ስላለ። ስለዚህ በስራ ገበታችን ላይ በማህበራዊ ህይወታችን ላይ ቤትም ምንሆን ቤትም 24/7 ኢየሱስ ክርስቶስ ያየናል። እግዚአብሔር ይመስገን። ይሄንን ነው በአንክሮ መመልከት ያለብን፣ ይሄን ነው በጥልቅ ማስተዋል ያለብንና ንብረታችንን፣ ሀብታችንን፣ ቤተሰቦቻችንን፣ ሙያችንን ሁሉ ከጌታ ይልቅ አልቀን ባየን ቁጥር የእግዚአብሔር ጸጋ የእግዚአብሔር እጅ ከኛ ጋር ተሆናለች። ደቀ መዝሙር ከሌሎች ጋራ ራሱን ማስተያየት ያለበት እግዚአብሔር እንደ ጠራው ነው እንጂ የሚኖረው ከሌሎች ጋራ ያስተያየ ራሱን አይኖርም። ይሄ ወነተኛ የደቀ መዝሙር ህይወት ሊኖሩ የሚገባቸው ክርስቲያኖች ሁሉ ማስተዋል ያለባቸው። ጴጥሮስ ጌታ ሞቶ ከተነሳ በኋላ ጴጥሮስን ጌታ ሲያነጋግረው ተወደኛለህን ይያለ ሲጠይቀው እንመለከታለን በዮሐንስ ወንጌል ምዕራፍ 21 ላይ። እና ጴጥሮስም ጌታን እንደሚወደው ተናገረ። ከዛ ጌታ ጠቦቶችን ጠብቅ፣ ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ተወደኛለህን አለው። ሶስተኛም ተወደኛለህ ስላለው ጴጥሮስ አዘነ። ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወደ አንተ ታውቃለህ አለ። ሌላ ጊዜ ጴጥሮስ ይፎክር ነበረ፣ ግን ጌታን ከካደ በኋላ ግን በራሱ የመተማመንን ነገር የጣለበት ጊዜ ነው ይሄ ጊዜ። ስለዚህ እኔ ከነዚህ ሁሉ ቢክዱን ያልክድህም ያለው ጴጥሮስ አሁን በዚህ ጊዜ ግን ሰባራ ሆኖ ነው የሚታየው። ኢየሱስም በጎቼን አሰማራ አለው። እኔን ደግሞ ወደ አንተ ነው የምታውቀው፣ እኔ አልክድህም ብዬ ነበር ትክደኛለህ አልክ ሆነ፣ አሁን ደግሞ ተወደኛለህ ትለኛለህ፣ አንተ ነው የምታውቀው፣ እኔ ስለ ራሴ አላውቅም አለ። ጴጥሮስ ስለ ራሱ በሚያውቀው መኖሩን ጥሎ ጌታ በሚያውቀው መኖርን ሲጀምር እናያለን። ከዛ ኢየሱስ ክርስቶስ ይሄንን ቃል ይነግረዋል። ልብ በሉ፣ እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር፣ ነገር ግን በሸመገልክ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቀሃል ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህንን አለ ይላል። አሁን ልብ በሉ፣ ሌሎቹ ደቀ መዛሙርት በዛ ቦታ አሉ። ጌታ ኢየሱስ ክርስቶስ ጴጥሮስን በምን አይነት ሞት ጌታን እንደሚያከብር ሲናገር ነው፣ ህይወቱ በመስዋዕትነት እንደሚያልፍ ነው የነገረው። ጌታን በማገልገሉ በሚኖሩ የደቀ መዝሙር ህይወት ህይወቱ በመስዋዕትነት እንደሚያልፍ ነው ያስረዳው። እና ከዛ በኋላ ይህንም ብሎ ተከተለኝ አለው። በቃ ተከተለኝ ሲለው ልብ በሉ፣ ተከተለኝ የሚለው ቃል መንፈሳዊ ትርጉም ነው ያለው፣ ፊዚካል ትርጉም አይደለም ያለው። ምክንያቱም ጌታ በምድር ሳለ ተከተሉኝ ሲል በእርግጥ ያው በአካል ይከተሉታል፣ ግን ብዙ ሰው ሁሉም ሰው የተከተለው ሁሉ መንፈሳዊ መከተል የለውም። ስለዚህ ተከተለኝ የሚለው ቃል መንፈሳዊ ሚስጥሩ ከበድ ያለ መሆኑን በዚህ ላይ እናያለን። እና ተከተለኝ አገልጋይ ባለበት እኔ ባለሁበት አገልጋይ በዚያ ይሆናል ብሏልና ተከተለኝ ሲለው በእኔ በሄድኩበት በመከራው በመስቀሉ መንገድ ተከተለኝ ማለቱ ነው። ጴጥሮስ ይህንን ጌታ ሲለው እዛ አካባቢ ሌሎች ደቀ መዛሙርቶቹ አሉ። ጴጥሮስም ዞር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ሲከተለው አየ። አያችሁት? ዮሐንስን ነው በዚህ ላይ የሚናገረው። ዮሐንስ ጌታን ሲከተል አየ። ከዛ ምን አለ? እርሱም ደግሞ በራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ዮሐንስ ለየት ያለ ነገር አለው ከጌታ ጋር፣ ደረቱ ላይ ተጠጋ ነው። ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል አለው። ጴጥሮስ የኔ ተነገረ የእሱ እንዴት ነው አለ። ብዙ ጊዜ በመንፈሳዊ ሕይወታችን የራሳችንን መንፈሳዊ አካሄድ ከሌሎች ጋር እንዴት እንደሚሆን ማስተያየት እንፈልጋለን። ሁላችን የምንቸገርበት የምንፈተንበት ነው። ጌታ ኢየሱስ ለዚህ የሰጠው መልስ ኢየሱስም እስክመጣ ድረስ ይኖር ዘንድ ብወድ አንተ እንደምትሞት መንገሬ ነው የቆረቆረ አይነት ነው። እስክመጣ ድረስ ዳግመኛ እንዲኖር ብወድ ምን አግዶህ ምን አገባሃለሁ? ጌታ እንደዚህ ድብን ያለ ነገር ነው የሚናገረው። አንተ ተከተለኝ አለው። መንፈሳዊ ሕይወትህ አንተ ከኔ ጋራ ነው እንጂ ይሄ እንዴት ይሆናል ያ እንዴት ይሆናል እያልክ ሌላውን እያስተያየህ አይደለም። በቤተ ክርስቲያን ደቀ መዝሙር ህይወት የሚኖር ሰው በዚህ ዓለም የደቀ መዝሙር ህይወት የሚኖር ሰው ከሌሎች ክርስቲያኖች ጋራ የራሱን ህይወት አስተያየም ሁሉም እንደ ድርሻው እግዚአብሔር እንደጠራው ይሄዳል። አንዳንዱ በእስር ቤት ነው ታሪኩ የሚያልቀው። አንዳንዱ እግዚአብሔር በትልልቅ ቦታ ላይ ሰዎች እንዲያገለግል ያደርገው ይችላል። አንዳንዱም በአለም ዙሪያ ሊያዞረው ይችላል እግዚአብሔር። ብዙ ሰዎች አገልግሎታቸውን የራሳቸውን አገልግሎት ለሰው ሁሉ መመዘኛና ምሳሌ ማድረግ ይፈልጋሉ። ይሄ ትልቅ ስህተት ነው። እግዚአብሔር በብዙ አይነት ጎዳናና መንገድ ደቀ መዛሙርቱ እንዲከተሉት ያደረገ ጌታ ነው። ዛሬ በኤርትራ ውስጥ በመከራ በስራት ውስጥ ያሉ የማቃቸው ክርስቲያን ወንድሞች አሉ። በጣም የተማሩ ከኔ ይልቅ ብዙ ደረጃ የደረሱ ወንድሞች አሉ። እነዚህ ወገኖች በእስር ቤት ጌታን ያገለገሉት እየተከተሉት ነው። ክብር ለእግዚአብሔር ይሁን። እኔና እናንተ እዚህ ሀገር ነን ያለነው። ሁላችንም በእግዚአብሔር በጠራን ቦታ መሆናችንን ብቻ ነው ማረጋገጥ ያለብን። እግዚአብሔር ይመስገን። እከሌ ይሄን ሆኗል እኔም ይሄን ልሁን ማለት የለብንም። እከሌ እዚህ ቦታ ደርሷል እኔም ይሄን ላድርግ ማለት የለብንም። ባለፈው ኢትዮጵያ በሄድኩበት ጊዜ ሳገለግል አንድ ሰው መጣ እና ነፍስ አልቀረልኝም አለኝ። እኔ እንግዲህ ነብይ ነኝ ነብይ ከሌ ባላለው አለ። በነብይነት ነው ራሱን ያስተዋወቀኝ። ለመጀመሪያ ጊዜ ነብይ ነኝ ያለ ሰው ራሱን ሲያስተዋውቅ ከሰዎች ጋር ያወራው ነበር። ነፍስ አልቀረልኝም በዛሬው ትምርት አለ። ይሄ ትምርት ግን በቴሌቪዥን የማይወጣበት ምክንያት ምንድነው አለኝ። እና ባንዴ ራይ እንግዲህ ነብይ ባለ ራይ ነው ራይ ሊሰጠኝ ነው። አያችሁት? እና ስንት የማይጠቅም ትምርቶች በቴሌቪዥን ላይ ይወጡ እንደዚህ ያለ ትምርት ለምንድን ነው እንተሚለው አለ። እግዚአብሔር እንደጠራን ነው እንጂ ምን ሄደው ሰው እንደዘረጋን እንደመዘዘን አንመዘዝም። እግዚአብሔር የሰጠንን መንገድ ባንጠቀም ወዮልን እንጠየቃለን። ነገር ግን ሰዎች ባዩት ራይ ሁሉ ልክነፍ ብለን እንቀጥናለን። ዋው ሃለን እንችላለን። እግዚአብሔር ባሰመረል መስመር ከሌሎች ሰዎች ጋር ሰዎች በተገኙበት መድረክ ሁሉ ሰዎች ሆኑትን ሁሉ መሆን የለብንም። ስለዚህ ደቀ መዝሙር ከሌሎች ጋር ራሱን ያስተያየ ሳይሆን የሚኖረው የደቀ መዝሙር ምስጢር የህይወት ምስጢር አንድ ቃል አለች። አሁን ያነበብነው ውስጥ ምንድነች? ማን ነው የሚደግማት? ጌታ ኢየሱስ ያለው ደቀ መዝሙር ከሌሎች ጋር ያስተያየ አይደለም ራሱን የሚኖረው። ሁል ጊዜ ጌታ ሚላት ቃል አለች። በዚህ ትምህርት ማከላዊ ተከተለኝ እኔ የኢየሱስ ተከታይ ነኝ ነው የሚለው። በቃ ጌታን አይቼ ነው የምኖረው። ሰዎች የሚሆኑትን አይደለም። ከሌም እኮ እንዲሆነ ከሌም እንዲሆነ ነከሊት እኮ እንዲሆኑ እንደዚህ ሆኑ ይሁኑ እግዚአብሔር አርጓቸው ሆነ። ሃሌሉያ። እኛ ጌታን ነው የምንከተለው። ደቀ መዝሙር ህይወቱን ከሌሎች ሰዎች ጋር ሲያስተያይ ችግር ውስጥ ይገባል። በጣም ችግር ውስጥ ይገባል። ለምን? እነዛ ሰዎች የሄዱበትን መንገድ ማየት ይጀምራል። ጌታን መከተሉን ይተዋል። እግዚአብሔር የተመሰገነ ይሁን። ሌላው ደቀ መዝሙርን አስመልክቶ ጠንከር ባለ መንገድ የሚያስተምሩ የእግዚአብሔር ሰዎች አሉ። ጠንካራ መንፈሳዊ ህይወትን እና እነዚህ ያሉ አይነት ሰዎች ቶማስ ኬምፒስ የተባለ ሰው በጣም የሚገርም ጸሐፊ ነው እና ትምህርቶቹ በጣም ይማርካሉ። እና The Imitation of Christ የሚል መጽሐፍ ጽፏል። ኢየሱስን መምሰል የሚል መጽሐፍ ጽፏል። እና በእንደነዚህ ያሉ አይነት ሰዎች መረዳት ውስጥ የመንፈሳዊ ነገርን ሲያቀርቡ ራስን መካድ ፈጣሪን ለማግኘት ፍጡር የሆነውን ሁሉ መካድ ነው ይላሉ። በጣም ኮስተር ያለ ነገር ነው። ፍጡራዊ ነገርን ሁሉ ጥሎ ፈጣሪን ብቻ የሚፈልግ መሆን ነው ይላሉ። ይህ አይነቱ አመለካከት በነ ቶማስ ኬምፒስ ተመሳሳይ እንዲህ ያለ ቪው ያላቸው ብዙ በርካታ የጌታ ልጆች አሉ። ኬምፒስ የሚባለው ሰው በጣም ተጭኖ የሚናገረው ሰው ከፈጣሪው ውጪ ምንም ነገር መፈለግ እንደሌለበት ነው። የአይነቱ አመለካከት አባባሉ የሚጥም ነው የሚማርክ ነው። ነገር ግን ችግር ይፈጥራል። የኬምፒስን አይነት መንፈሳዊ አቋም ለመውሰድ በጣም አስቸጋሪ ነው። በገዳም ሊኖር የወደደ ካልሆነ በተቀር በሰው ልጆች መካከል ማህበራዊ በሆነው ህይወት ውስጥ ሰው ከእግዚአብሔር ውጪ ምንም ነገር እንዳስደስተው ሆኖ ስሜቱን ፈቃዱን አጥፍቶ መኖር አይችልም። ባልንጀራ እንደራሱ ውደድ እንዴት እንኖራለን? እንደራሴ ራሱ ለራሱ ቫልዩ ያልሰጠተው ለሌላ ሰው እንዴት ቫልዩ ማስጠት ይችላል? እና ብዙ ሰዎች መንፈሳዊ ነገራቸውን ይገድሉታል። እግዚአብሔር በሰባዊ ባህሪያቸው ውስጥ የፈጠረውን ፍላጎት ሁሉ ኔጌቲቭ አርጎ አፍራሽ በሆነ መንገድ ይመለከቱታል። እንደዚህ ያለ አይነት አመለካከት በጣም ከባድ ነው። ሰዎች ትዳር መስርተው በትዳር የሚያገኙትን ደስታ ሁሉ መካድ እንዴት ይችላል? አይደለም? ባልም ሚስቱን ምን ያርጋት ይላል? ይውደዳት ይላል? አይደለም? እኔ ከጌታውጭ ወደው የለም። ምንድነው ታዲያ? እሷ አሻንጉሊት ነች? ቃ ነች? ምንድነች? እሺ፣ እንደዚህ ያለ አይነት ህይወት በተግባር የማይተረጎም ህይወት ውስጥ እንመጣለን። ሲባል ይጣፍጣል፣ ንግግሩ ይጣፍጣል። ክርስቶስ ቤተ ክርስቲያንን እንደወደዳት ባል ሚስቱን መውደድ እንዳለበት የሚናገረው ሰባኪ አይደለም፣ ሰው አይደለም፣ የጌታ ቃል ነው። ስለዚህ በልቶ ጠጥቶ መርካትና መጥገብ እንደ ክፉ እንዴት ማየት ይቻላል? ሰው ስለሚበላው እንዴት እግዚአብሔርን ያመሰግናል? ስለሰጠን እናመሰግናለን። ኃጢአት በሌለበት ገነት ውስጥ እግዚአብሔር ራሱ ለማየት ደስ የሚያሰኘውን አይቶ መደሰት ኃጢአት ባልነበረበት ጊዜ የነበረ ነገር ነው። ለመብላት መልካም ይሆነውን ስንበላ ዝም ብለን መኪና ጋዝ እንደሚሞላ እንደው ዛሬ ሰጣችሁኝ ሱፐር ነው ሬጉላር ነው አይልም መኪናው። ሰው ግን በልቶ ደስ ይለዋል፣ ይረካል። ስለዚህ በልቶ መደሰት አይቶ አይደለም መልካም ነገርን አይቶ መደሰት እግዚአብሔር ለሰው ልጆች ሁሉ የሰጠው መልካም ነገር ነው። ከነዚህ ነገሮች ጋራ የተጣላን መንፈሳዊ ህይወትን መለማመድ very dangerous በነገራችን ላይ። ምክንያቱስ ፋንክሽናል አንሆን በዚህ ዓለም ላይ በድን ሮቦት ነው የምንሆነው። እና እነዚህ ነገሮች እኔ ጤነኛ ናቸው ብዬ አልመለከትም። ብዙ እግዚአብሔር ሰዎችም ይሄንን እንደሚነቅፉ ነው ማየው። ስለዚህ እንደ እንስሳ የሆነ ኑሮ እንኑር ካላልን በስተቀር መንፈሳዊ ህይወትን በዚህ ምድር ሰው ከሚኖረው ኑሮ ሁሉ ጋራ የተጋጨ ማድረግ ሚዛን የጠበቀ አይሆንም። ለምን? እግዚአብሔር በዚህ ምድር ላይ ሰው ሆነን አካል ፈጥሮ በሰውነታችን ውስጥ ያሉትን ተፈጥሮቻችንን ሰጥቶን የሚያኖረን እሱ ስለሆነ እርሱ ከሰራው ስራ ጋራ የሚያጣላን መንፈሳዊ ምክርና ትምህርት ጤነኛ አይደለም። በቤተ ክርስቲያን የመጣ የስተት ትምህርት በሐዋርያ ዘመን የኖስቲክ መናፍቃን ትምህርት ነው። ኖስቲሲዝም የሚባለው የኖስቲክ መናፍቃን ትምህርት ቁሳዊ አካላዊ ማቴሪያል የሆነ ነገር ሁሉ ክፉ ነው የሚል እምነት ነው ያላቸው። ስለዚህ ከማንኛውም ፊዚካል ከሆነ ነገር ጋር የሚያያዙ ጠባዮችንና ሁኔታዎችን በሙሉ ኔጌቲቭ በሆነ መንገድ በመመልከት ምን ያደርጋሉ? መንፈሳዊነትን የሚመለከቱት ከነዚህ ነገር ጋር የተጋጨ የማይስማማ ከነዚህ ነገር አልፎ ጥሶ እነዚህን ባዶ አድርጎ የሚሄደው ነገር ነው። ስለዚህ ሰውነታቸው መበደልን ማጎሳቆልን እና ለአካላዊ ህይወታቸው በጎ እይታ አለመኖርን ብዙ ክርስቲያኖች ያበጁበት ጊዜ ነበር። መብላት፣ መጠጣት፣ ማግባት፣ መውለድን ሁሉ ክፉ አድርጎ ማየት እንደዚህ ያለ ነገር ቤተክርስቲያንን እንደጎዳት እንጂ እንደጠቀማት ብዙ አይታይም። የእግዚአብሔር ልጅ ኢየሱስ ክርስቶስ ቃልም ስጋ ሆነ የሚለው የክርስትና መሰረት ነው። ቃልም ምን ሆነ? ቅዱሱ የእግዚአብሔር ልጅ የዘላለሙ ጌታ ስጋ ሆነ ሲል የኔና የናንተን ስጋ መካፈሉ ስጋ መሆኑ የእግዚአብሔር ፈቃድ እንደሆነ መርሳት የለብንም። ስለዚህ ፊዚካል ከሆነው ነገር ጋር መጣላት ማለት ሰማይና ምድርን እግዚአብሔር ፈጠረ ከሚለው ጋር የተጣላ ነው። በገነት ውስጥ ያሉትን የሚበሉትን የሚጠጡትን ፍጥረታት እንስሳቱን ሁሉ የፈጠረው እግዚአብሔር ነው። ስለዚህ አዳምንም በገነት ውስጥ ነው ገበሬ ሆኖ እንዲኖር ያደረገው፣ ያበጃት ይጠብቃት ዘንድ ያስቀመጠው። ስለዚህ እግዚአብሔር የዚህ ፊዚካል ዓለም ማቴሪያል የሆነው ዓለም ባለቤት ነው፣ ምንጭ ነው፣ ምክንያት ነው። ስለዚህ ከማቴሪያል ዓለም ጋር የተጋጨ መንፈሳዊ ህይወት ጥሩ አይደለም። ስለዚህ ደቀ መዛሙርት እንደዚህ ያለን ነገር አክርረው ራስን መካደን ሲመለከቱ ችግር ውስጥ መውደቅ ሊመጣ ይችላል። የአይነቱ አመለካከት ደቀ መዝሙር ሆኖ ለመኖር ሰዎች ከዚህ ዓለም መውጣት እንዳለባቸው ነው የሚያሳየው። ጌታችን ራሳችንን የምንክደው እርሱን ተከትለን ልንኖር ከሚገባው ኑሮ ጋር በተያዘ መንገድ ነው እንጂ ራሳችን እንድንክድ የጠየቀን። እንዲሁ ራስን መካድ ማለት የምትበሉትን ብትክዱ ምን ብትሉ ሁሉ ጋር ብትጣሉ ከማቴሪያል ከፊዚካል ኔዳቹ ጋር ብትጣሉ ጥሩ መንፈሳዊ ሰዎች መሆን አትችሉ። ጌታ ኢየሱስ ራስን መካድን ያስተማረው ከላይ እንዳየነው እሱን ከመከተል አንጻር ነው። እሱን ከመከተል አንጻር ነው። እሱን ከመከተል አንጻር ነው። አስታውሳለሁ አስመራ ዘመቻ ላይ በነበርኩበት ጊዜ አንድ ወንድም ጌታን መስክሬለት ጌታን ተቀብሎ በተቃጠለ ባማረ ህይወት እንዳለ ከኛ ወስደውት ወደ ከረን የሚባል ቦታ ዘመቱት። እና በደብዳቤ ጽፍልኛል ደብዳቤ ጽፋል በየጊዜው በየቀኑ ደብዳቤ ደርሰኛል። እና ደብዳቤው ላይ እዛ ማህተሞች አሰርቶ ኢየሱስ ጌታ ነው ኢየሱስ ያድናል ኢየሱስ ፈዋሽ ነው ምን ልበላችሁ ኤንቨሎፑ በሙሉ በማህተም አጊጦ ነው የሚመጣው። የተቃጠለ ክርስቲያን ነው። እና እኔ ወደ አዲስ አበባ ለሄድ እንዳለ ሲሰማ ፍቃድ ጠይቆ ሊሰናበተኝ መጣ። እና መጥቶ በቃ እዛ ብቻውን ስለነበረ ሲነግረኝ ብዙ ታሪክ አለው ጊዜ መውሰድ ስለማልፈልግ ነው ባንድ ሁኔታ ራሱን ታዘበ ልክ እንዳልሆነና እኛ የምንኖረውን ህይወት ካየ በኋላ እኔ አለ ከጧት እስከ ማታ ስጾም ስጸልይ ውላለሁ እና ስወጣ ሰው ሁሉ ያስጠላኛል አለ። ከጌታ ውጪ ምንም ስለማልፈልግ ጾም ጸልዩና ስወጣ ግን ፍቅር የሚባል ሰው የለኝም አለ። እናንተ ግን ትበላላችሁ ትጠጣላችሁ ትወጣላችሁ ትጫወታላችሁ ደስታችሁ ከኔ የበለጠ ነው አለ። የኔ ጸሎቴ ብዙ ነው ከጧት እስከ ማታ ነው ግን እንደናንተ የክርስትና ደስታ በውስጥ የለኝም አለ። አያችሁት? ስለዚህ ሚስጥሩ ምን ያህል ጾም ያለው ምን ያህል ጸልያለሁ ምን ያህል ክጃለሁ ምን አድርጋለሁ ሳይሆን ጌታን እከተላለሁ ወይ ነው ሚስጥሩ። ጌታን እከተላለሁ ራስን መካድን ጌታን ከመከተል ጋር ነው እንጂ ምናስተያየው እንዲሁ ዝም ብሎ በቁሙ በችጋር ቢያልቅ እንቅልፍ ራሱን ቢነሳ ድንጋይ ተንተርሶ ቢተኛ ቅጠል በልቶ ቢኖር ከሰው ተለይቶ ገዳም ቢገባ ምንም ጥቅም የለው። ትልቁ ጥያቄ ጌታን ይከተላል ወይ ነው። ስለዚህ ራስን መካድን ምናየው ጌታን ከመከተል ጋር በተያያዘ መንገድ ነው። እግዚአብሔር የተመሰገነ ይሁን። ራስን መካድ ደቀ መዝሙር ከሚለው ሐሳብ ጋር የተገናኘ የተያያዘ መሆኑን ደቀ መዛሙርት ሆኖ መኖር የሚፈልጉ ሁሉ ማወቅ አለባቸው። በአዲስ ኪዳን ዘመን ደቀ መዝሙር የሚሆን ሰው መምህሩን መምሰል ይገባዋል። ደቀ መዝሙር መምህሩን መምሰል የሚገባው መከራ በመቀበል ነው። ጌታችን እርሱ የሚቀበለውን መከራ በመቀበል ጌታን ሊከተሉት እንደሚገባ ደቀ መዛሙርቱን በደንብ ነው ያስተማራቸው። በማቴዎስ ምዕራፍ 10 ከቁጥር 22 እስከ 25 እንደዚህ ይላል፣ በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ለሁላችን ተናግሯል። እና በሁሉ ማለት ተማሪ በትምህርት ቤት፣ ሰራተኛ በስራ ቦታ፣ በጉርብትና፣ በቤተሰቦቻችን እና በግብዣ ቦታ ብትሄዱ ክርስቲያንነታችሁ ችግር ይሆንባቸዋል። አማኝ መሆናችሁን ሰዎች ካወቁ፣ በተለይ አሁን ባለንበት ዘመን ጠባብ እንደሆነን ጠባቦች እንደሆነን ሌብል ይሰጧቸዋል። እና ብዙ ጊዜ ሰዎች የሚሰጡንን ሌብል መቀበል የለብንም። አይሶሌት ያደርጓቸዋል ሰዎች። ልጆቻችን አሁን ትምህርት ቤት የገጠማቸውን በብሬክ ታይም ዲስከስ እናደርግ ነበር እና ትንሿ ልጃችን የምትቀመጥበት ቦታ እነሱ አይቀመጡም። ብቻዋን የምትሆንበት ጊዜ አለ። ስደት አለባቸው እነሱ። የሚገርማቸው እነሱ የሚሉትን ቋንቋ ካላለች፣ የሚያነቡትን ካላነበበች፣ የሚሆኑትን ካልሆነች እንዴት እንደሚሰማት እንዴት አዘንኩ መሰላችሁ? አዋቂ የሚሰማውን ተጽዕኖ በላያቸው ላይ ሲያድር ይታያል። ግን እነዚህ ልጆች ከሰው ጋር እንዲዳበሉ እንዲለማመዱ ምናምን እንዴት ነው የምናረጋቸው? መከራ መቀበል የክርስቲያን የክርስቲያን ጥሪውም አብሮ የሚመጣ ፓኬጅ መሆኑን እንዲረዱ ነው ያስተማርኳቸው። ሌሎች ሰዎች ቢጠሉን ሌሎች ሰዎች ሲጠሉ ነው የብዙዎቻችን ትልቁ ችግር። ሰው ጠልቶኝ ሰው ሳይቀበለኝ እንዴት እኖራለሁ እንላለን። ሪሊ እግዚአብሔር ጠልቶኝ ሰው ሁሉ ተቀብሎኝ እንዴት እኖራለሁ የሚለውን ሰው እንዴት አስበ? እስቲ ሰው ሁሉ ይቀበላችሁና እግዚአብሔር ይጣላችሁ። ማን ነው እሱ ለእናንተ ሞገስ፣ ማዕረግ፣ ጤና፣ ህይወት፣ ሰላም፣ እረፍት የሚሰጣችሁ? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው እንጂ ዓለም ከኛ ጋር ከሆነች ማን ይቃወመናል ተብሎ አልተጻፈም። ይህንን አማኞች ማወቅ አለባቸው። የጌታ ደቀ መዝሙር የሚሆን ሰው የጌታ ደቀ መዝሙር የሚሆን ሰው ስለ ጌታ ስለ ኢየሱስ ክርስቶስ ስለ ስሙ የሚመጣበትን ስደት ፍለፊት ይምጣ የሚመጣው ነገር ሁሉ ሌብሉ ይለቀለቀላያችን ላይ ኢየሱስ ጌታ ነው። እግዚአብሔር ይመስገን። በዚህ ጉዳይ ላይ ያሰብን ወለንትን ይያልን እንደ ሁኔታው የሚባል ነገር የለም። የለየለት ነገር ነው ማድረግ ያለብን። ቁርጥ ያለ ነገር። ስለዚህ በሁሉ ስለ ስሜ የተጠላችሁ ተሆናላችሁ ብሎ ሙልጭ አርጎ ነው የነገራቸው ጌታ ኢየሱስ ክርስቶስ። ክርስቲያን የሆነ ሰው የጌታ ደቀ መዝሙር የሆነ ሰው አመቻምቾ ክርስትናን ሊኖር በፍጹም ማሰብ የለበትም። በፍጹም ጌታ ኢየሱስ ክርስቶስ በዚህ ቦታ ለነዚህ ደቀ መዛሙርት ሲናገራቸው ባንዲት ከተማ መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ እስራኤልን ከተሞች አዘልቁም። ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥም። ደቀ መዝሙር እንደ መምህሩ ባሪያም እንደ ጌታው መሆኑ ይበቃዋል። ባለቤቱን ቤኤልዜቡል ካሉት ቤተሰቦቹ እንዴት አብዝቶ አይሏቸው? ጌታ ኢየሱስ አጋንንት አለበት? በአጋንንት አለቃ አጋንንት ያወጣል ብለውታል አይደለም? ብዙ ስድቦችን ጌታን ሰድበውታል። ካሞት ኤቨር ይምጣ ማንኛውም የፈለገው ነገር ምንም የምትሆኑት የለም። በነገራችን ላይ እኔ በክርስትና እንደው ባጭሩ በኖርኩት እንኳን ህይወት በጌታ ሲያፌዙ የነበሩ ሰዎች የናንተን ጣዕም የሚጠሏችሁ ሰዎች የጌታን ጣዕም የሚያጣጥሙት በሚጠሏችሁ ጊዜ ነው። ለድገምላችሁ ይሄ እውነተኛ ነገር ነው። እናንተ በዛ ሁሉ ሪጀክሽን ውስጥ ክርስቶስን አምናችሁ የምትኖሩት ኑሮ ከሰው ክፋት ይልቅ ውብ ሆኖ ይገለጣል። እግዚአብሔር በእናንተ ላይ ክብሩን ይገልጣል። እና ይደነቃሉ ሰዎች ያላችሁን ሰላም፣ ይደነቃሉ ሰዎች እናንተ ውስጥ ያለውን ጸጋ፣ ይደነቃሉ ሃይማኖታችን ዝም ብሎ ውሸት እንዳልሆነ there is something ይላሉ። አስተውሉ። የሮማ ንጉስ ነገስታቶች የሮማ መንግስት ነው ኢየሱስን የሰቀለው። ኢየሱስ ክርስቶስ መስቀሉን አሸክሟቸው የተከተሉት የጌታ ደቀ መዛሙርት የሮምን ኃይል ያንበረከኩት በመከራቸው ነው። እግዚአብሔር ይመስገን። ኮንስታንቲን የሚባለው ንጉስ ምን ዳረገታ ቃላችሁ የጌታን መስቀል ነው ለወታደሮቹ ምልክት፣ በዚህ ምልክት ታሸንፋላችሁ፣ there is power ኃይል አለ በዚህ ውስጥ ብሎ አመነ። አያችሁት? መስቀሉን ኃይል አለው ብሎ አመነ። መስቀሉ አይደለም ቅርጹ አይደለም ኃይል ያለው፣ መስቀሉ ላይ የሞተው ጌታ ነው። እግዚአብሔር ይመስገን። ሪጀክሽንን መፍራት የለብንም። ሰዎች ለምድራዊ እንኳን አላማ ኃጢአተኛ ለሆኑ ወረተኛ ለሆኑ ሐሳባቸው ለሚቀይሩ ለፖለቲካ መሪዎች ለአይዲዮሎጂ አስተማሪዎች ደረታቸውን ለጥይት እየሰጡ ልጆች ሚስቶቻቸውን ሁሉ እየጣሉ እየተማገዱ ስንት ሰዎች አልቀዋል በጦር ሜዳ ላይ። ለእግዚአብሔር ልጅ ለናዝሬቱ ኢየሱስ ክርስቶስ በዚህ ዓለም ላይ ፌዘኞች፣ ቀልደኞች፣ ቧልተኞች ቢያፌዙ የትኛውም የዓለም መንግስት የትኛውም የዓለም ኃይል ወገኖቼ ሰዎች ለከፈሉት መስዋዕትነት ለሞቱት ሞት የትንሳኤ ተስፋ አይሰጣቸውም። ኢየሱስ ግን ዳግመኛ ይመጣል። ክብር ለእግዚአብሔር ይሁን። ኢየሱስ ግን ዳግመኛ ይመጣል። ጌታ የተባረከ ይሁን። ስለዚህ እነዚህን ነገሮች መረዳት አለብን። ጌታ ኢየሱስ ክርስቶስን ጌታ ኢየሱስ ክርስቶስን የምናምንበት የምንከተልበት ሁኔታ ለየት ያለ ኮሚትመንት የሚጠይቅ ነው ለተዳራችን ከመኖርን ሁሉ። ዛሬ በቤተ ክርስቲያን ውስጥ ጥሩ መንፈሳዊ ህይወት የማይታየው እዚ ላይ ጥሩ ውሳኔ ወሰነ ክርስቲያን ባለመኖሩ ነው። ጌታን የሚያገለግል ደቀ መዝሙር ጌታ በሄደበት በመስቀሉ መንገድ መሄድ እንደሚኖርበት ጌታችን ሲገልጥ በዮሐንስ ወንጌል 12 ከቁጥር 24 እስከ 26 ላይ እውነት እውነት እላችኋለሁ የስንዴ ቅንጣት በመድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዚያ ይሆናል፣ የሚያገለግለኝም ቢኖር አብ ያከብረዋል ይላል። ውድ ወገኖቼ ይህን እንድትረዱ በጣም ልነግራችሁ ወዳለሁ። ምን ጊዜም ቤት ሲሰራ ሰዎች በጣም ብዙ ጊዜ የሚወስድባቸው መሰረቱ ነው። ይህ ህንፃ ሲሰራ ድሮ የነበረውን የምታውቁ ጉድጓዱን ለመቆፈር የወሰደባቸው ጊዜና ጉድጓዱን መሰረቱን ከጣሉ በኋላ ሌላውን ለመስራት የወሰደባቸው ጊዜ እኩል አይደለም። ሌላውን ግጥም 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 እያረጉት ነው ያለቀው። መሰረቱ it takes time። እውነተኛ የክርስትና መሰረት ያለው ውድ ወገኖቼ እንዴት እንደምታገለግሉ፣ እንዴት እንደምትሰብኩ፣ እንዴት እንደምትጸልዩ ያለው ነገር ላይ አይደለም። ጌታን ለመከተል የምንወስነው ራስን በመካድ ልንሄድ የምንቆርጥበት እዛ ላይ ነው መሰረቱ ያለው። እዛ ላይ ዝም ብሎ የሆነ ክርስቲያን ቤተ ክርስቲያና ሊያድግ ይችላል። ሰንበት ስኩል አድገናል፣ የክርስቲያን ልጆች ሆነናል፣ ወይ ቤተ ክርስቲያን መተን በሰዎች ታውቀናል። That's not really ክርስትናችሁን ልዩ የሚያደርገው። ይሄንን በጣም ማወቅ አለባችሁ። ጌታ ኢየሱስን ራሴን እየካድኩ ከተለዋለሁ ወይ የሚለውን ጥያቄ መጠየቅ አለብን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እና ክርስቶስ በኔ ህይወት ውስጥ ዋጋው ምንድን ነው? የኔን ህይወት ሁሉ ዋጋ አድርጌ ልከፍልለት የምችልበት ቦታ አለ ወይ ነው ጥያቄው። እግዚአብሔር የተመሰገነ ይሁን። ስለዚህ ነፍሳችንን በዚህ ዓለም የምንጠላት ማለት በዚህ ዓለም መጥላት ማለት ነፍስ ምንድን ነው? እንዴት ነው እንዴ ሪጀክትድ እንዳንሆን መከራ እንዳይደርስብን ችግር እንዳይደርስብን ሐዋርያው ጳውሎስ ነፍሴን እንደማትጠቅም እንደማትረባ ነገር እቆጥራታለሁ አለ። እንደማትረባ ነገር የወንጌልን አደራ ለመፈጸም ያለውን ኮሚትመንት ስናይ እግዚአብሔር የተመሰገነ ይሁን። ስለዚህ ደቀ መዝሙር ራሱን ካልካደ ውድ ወገኖቼ ተቃውሞንና ስደትን መቋቋም ያቅተዋል። ይሉኝታ ይፈራል እና ሰዎች ያለ አይደለም የሚሆኑትን አረ ኃጢአትም ሊሰራ ይችላል አብሮ ይጨፍራል ፓርቲ እንደግስላችኋለን ከሰዎች ጋር መጠጡንም እናረጋለን አብረን አንዴ ክርስቲያን አንዴ ወይ ሰይጤ ወይ ጴንጤ ይላሉ ሰዎች ሲናገሩ እና ሁሉንም እናደባልቃለን በተለያየ መንገድ እኔ ክርስቲያን ነኝ የክርስቶስ ተከታይ ነኝ ገንዘቤ የጌታ ነው ቤቴ የጌታ ነው ንብረቴ የጌታ ነው ህይወቴ የጌታ ነው አይደለም ለዓለማውያኖች እንደ ዓለማዊ አልኖርም ለክርስቲያኖች እንደ ክርስቲያን ሁለት አይነት ዜግነት እንዳለው አይደለም አያችሁት መንግስተ ሰማይ ዱዋል ሲቲዝንሺፕ አትቀበልም ዱዋል ሲቲዝንሺፕ የለም እግዚአብሔር የተመሰገነ ይሁን እሺ ለሁለት ጌቶች መገዛት አትችሉም እኮ ማለት ዱዋል ሲቲዝንሺፕ የለም ማለት ነው እግዚአብሔር የተመሰገነ ይሁን በሌላ አባባል ይሄንን ትኩረት መሰጠው ጠንካራ ቴዎሎጂ ላስተምርበት በሚል ሳይሆን ለጌታ ለሁለት ጌቶች መገዛት አትችሉም ይላል። አያችሁ ለጌታም ለሌላም ነገር መገዛት አንችልም። ወገኖች ይሄ ትምህርት አይደለም የምትማሩት፣ ውሳኔ እንድትወስኑ ነው በህይወታችሁ የምትማሩት። እያንዳንዳችሁ። ስለዚህ ጌታ ኢየሱስ ክርስቶስን ስንከተል በህይወታችን ከጌታ በላይ ሁሉ ነገር ሆኖ ነው መሄድ ያለብን እንጂ ጓደኞቻችን ትላንት አብረናቸው የበላን የጠጣን የሥራ ባልደረቦቻችን ቤተሰቦቻችን እኔ ክርስቲያን ነኝ አለቀ። ቴንደዚ ሆኖ ተዳሬ ችግር ቢመጣስ ጓደኞን ቼንትን ቢሉስ ተቀየረች ቢሉስ ሰልፊሽ ነች ቢሉኝስ ምናምን ቢሉኝስ እንደዛ አርጋል ቢሉኝስ አለ አይደለም እንዴ ነው የተመጻደቅኩባቸው እንዳይመስል በፍቅር እንዲዛቸው ኖ ተከተለኝ ጓዝን ተቅልለን የተባለው እግዚአብሔር ይመስገን እግዚአብሔር ይመስገን ጓዛችንን ተቅልለን የእግዚአብሔር ስም የተባረከ ይሁን ቤተ ክርስቲያን እነተኛ ደቀ መዝሙር በሚኖሩ ሰዎች ነው ውበቷን ጉልበቷን የሚለካው እንጂ አቴንድ በሚያረጋው ሰው ቁጥር ብዛት አይደለም በመተሰበሰበው ገንዘብ ብዛት አይደለም በሚኖራት ህንጻ አይደለም ጌታ ኢየሱስን በሚከተሉ ደቀ መዛሙርት ነው የሰዎች የተዳራቸው ጣዕምና ውበቱ የሚለካው በቤታቸው እንዳልሆነ በገንዘባቸው እንዳልሆነ በሚለብሱት ልብስ እንዳልሆነ በፍቅራቸው እንደሆነ ሁሉ ክርስቶስ ጋር ያለን ህይወት ነው የኔና የናንተ መንፈሳዊ ህይወት የሚለካው እግዚአብሔር ይመስገን ይሄንን በጣም እንደዚህ ያለ ትምህርት ተመራችሁ ከምትማሩት ትምህርት ጋር የሚጋጭ ኑሮ የሚያኖራችሁ ነገር ሁሉ እስራታችሁ መሆኑን ማወቅ አለባችሁ እስራታችን ነው እና በግራችን ላይ ገመድ ሰንሰለት ነው ምናረ በተለይ የእግዚአብሔርን ሁነት እየተማራችሁ እንዲህ ባለ ነገር ላይ ደብል ላይፍ የምትኖሩ ከሆነ እግዚአብሔር ይጠይቃችኋል it's very dangerous እንደዚህ ባለ ህይወት መኖር ስለዚህ እግዚአብሔር ይሄንን አጥብቀን ልንይዘው ይገባል የእግዚአብሔር ስም የተባረከ ይሁን ስለዚህ ደቀ መዝሙር ራሱን ካልካደ ተቃውሞን ስደትን መቋቋም ያቀተዋል እና እነዛ ሰዎች በላያችን ላይ ተጽኖ ያመጡብናል አያችሁት እና የእግዚአብሔር ሰው አንድ ጊዜ የእስራኤል ንጉስ ምን አረገ ባዕድ ኃይል ሲመጣባቸው ሰዎች አለ አይደለም እንዴ ነው አንዳንድ ጊዜ የሞራል ኦቶሪቲ እናጣለን የሞራል ኦቶሪቲ ማጣት ማለት ምንድነው ዛሬን እንደ ዓለማውያኖቹ ፍላጎት ኮንኩላቸው ነገ ደግሞ እንደ ክርስቲያን ልሁን ብለብን ምን አይነት ክርስትና ነው ይሉናል እንደውም ማሰናከያ እንሆናቸዋለን ሰዎቹ እንዳይደኑ ሁሉ እናረጋቸዋለን አያችሁት ጌታ እንዳይቀበሉ እናረጋቸዋለን እና ለሰዎች መሰናክል እንሆንባቸዋለን እግዚአብሔር እንድናስተውል ይርዳን ደቀ መዝሙር ራሱን ሲክድ በራሱ ላይ የሚደርስበትን ሁኔታ ሳይሆን የሚያየው ለሚከተለው ጌታ ታማኝ መሆኑን ነው የሚመለከተው ወንድም ይሁን ሴት ጌታን ለመከተል ያለውን ታማኝነት ነው የሚያየው እንጂ በሱ ላይ የሚደርስበትን አይደለም እግዚአብሔር የተመሰገነ ይሁን ለዚህ ነው የጌታ ደቀ መዛሙርት የደረሰባቸውን መስዋዕትነት መከራቸውን ስቃያቸውን ሁሉ እንደምንም ነፍሳቸውን እስከ ሞት ድረስ አልወደዱም የተባለው ለዚህ ነው ጌታችን እንዲ ለመሰለ መከራ ደቀ መዛሙርቱን ባዘጋጃቸው ኖሮ ከርሱ እርገት በኋላ ደቀ መዛሙርቱ በታማኝነት የወንጌልን ሥራ በመከራና በስደት ውስጥ ሊፈጽሙ አይችሉም ነበር ክርስትና አዛው ተሽመድምዶ ይቀር ነበር ይሄንን ነገር ግን በደም ባርጎ ስላስተማራቸው በኢየሩሳሌም ታላቅ ስደት መጣ እስጢፋኖስ በድንጋይ ተቀጥቅጦ ሲሞት ያዕቆብ በመስዋዕትነት ሲሞት ተመልከቱት እንግዲህ ከዛ በኋላ ክርስትና ለምን ነው እንዴ በጌታ ላይ ደረሰ በእኛ መጣብን ብለው ወደ ቤታቸው በገቡ ነበር ነገር ግን እነዚህ የጌታ ደቀ መዛሙርት ምን አይነት አቋም እንደወሰዱ ተመልከቱ ሐዋርያው ጳውሎስ ይህንን ሐሳብ ወደ ክርስትና ለመጡት የፊልጵስዩስ አማኞች ሲገልጥላቸው እንዲህ ይላል በፊልጵስዩስ ምዕራፍ 1 ቁጥር 28 እስከ 30 በአንድ ነገር እንኳን በተቃዋሚዎች አትደንግጡ ይላቸዋል ይህ ለነርሱ የጥፋት ለናንተ ግን የመዳን ምልክት ነው ራሳቸው መከራ እየተቀበሉ ሌላውም ክርስቲያን መከራ እንዲቀበል ሲያስተምሩ ነው ይህም ከእግዚአብሔር ነው ይህ ስለ ክርስቶስ ተሰጥቷቸዋል ይሄ በሐዋርያት በሰባኪዎች ብቻ የሚደርስ አይደለም ጌታን አምናችሁ በምትኖሩበት ህይወት የሚደርስባችሁን ተቃውሞ አትፍሩት ይሄ ጌታን ስትቀበሉ አብሮ የመጣ ፓኬጅ ነው አያችሁት ስለ እርሱ መከራ ደግሞ ልትቀበሉ እንጂ በርሱ ለታምኑ ብቻ አይደለም በኔ ያያችሁት አሁን በኔ እንዳለ የምትሰሙት ያው መጋደል ደርሶባችኋል እግዚአብሔር ይመስገን። ስለዚህ እነተኛ ደቀ መዝሙር የሚሆን ሰው ሰዎች በህይወታቸው አላደለም የሚደርስ በቅዱስ ዓለም ይደርሰው ስደትና መከራ ይምጣ ብሎ የቆረጠ የፈለገ ነገር ቢመጣ የወሰነ ነው ማለት ነው። ደቀ መዝሙር መከራ ሲቀበል እንደ ክፉ አድራጊ ሊታይ ይችላል። እንደ ክፉ አድራጊ ኛሁን አገራችንን ትዝይለኛል አብዮቱ እንደፈነዳ አካባቢ በጣም ሰው ሁሉ አብዮቱን እንደው በቃ ሃኒሙን ላይ በነበረበት ጊዜ የኢትዮጵያ ህዝብ ሁሉ የህዝብ ጠላት ያገር ጠላት የኢምፔሪያሊስት ቡችሎች ካን ኢማጅን እንደዚህ ነበር የሚሉት የኢምፔሪያሊዝም ሃይማኖት አለ አይደለም የካፒታሊስቶች መበዝበዣ መሳሪያ በቃ ሌብል አይነቱ በሙሉ ላይች ላይ ወርደንኛ ካፒታሊዝም ምን እንደሆነም ሳናቀው ኢምፔሪያሊዝምን ደርግ ነው ያስተማረን እንጂ እኔ በትምርት ቤት ኢምፔሪያሊዝም ቃሉም ካፌ ወጣ አቅም ሲያስተማርም ሲናገር አልሰማውም። የኢምፔሪያሊዝም ቡችሎች ሌብል ነው ወርድ ነው አብዮት አደባባይ መተው ወጥተው መፈክር ሲደረግ ያስፈራል አለ አይደለም። ኢንተርናሽናል ጓደኞቻችን እየዘመሩ ሰፈር ውስጥ ሲያበሽቁን ነበር ዓለም የውዛ አደር ተሆናለች እያሉ አያችሁት። እና ብዙ መከራዎች እንደዚህ በሚደርሱበት ጊዜ ከባድ ነው። ግን ኢየሱስ ማን እንደሆነ ለሚያውቅ ሰው ይሄ ሁሉ ፊሽካ ነው። ባዶ 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 የታለ ያንን ሁሉ የፎከረው አብዮት? ይሄውኛ በህይወት አለን ኢየሱስ ጌታ ነው። እግዚአብሔር ይመስገን። ያንን ሁሉ መከራ በቅዱሳን ላይ ያመጣው ያን ስደት ሁሉ ያመጣባቸው የሮም መንግስት ተንበረከከ። ሮም በሙሉ ክርስቲያን ሆነች። ማን ነው ይህን ሁሉ ኃይል የለቀቀው? ኢየሱስ። ያ የተሰቀለው የእግዚአብሔር ልጅ ኢየሱስ ክርስቶስ ከሞት ተነስቶ በዓለም ሁሉ ተሰበከ። እንዴት ያለ ድንቅ ነገር ነው! ክርስቲያን የሆነ ሰው ለመከራ ራሱን ማዘጋጀት አለበት። አንደኛ ጌታ ስላስተማረ ተቀበሉ ብሎናል። አይኔ እንደ ሁኔታው ያያየው ሰው እንዲጠላኝ አልፈልግም፣ ወዳጆች እንዲንቁኝ፣ እናት፣ አባት፣ ወንድም፣ እህት፣ ጓደኛ ስለ ክርስቶስ የወዳጅነት ቦታ ሰጥተናቸው ከጌታ ጋራ ሊሰለፉ ሊደራደሩ እችን ታህል ቦታ ምን ሰጠው ሰው የለም። ማንም ራሳችንም ይሁት እንደዚህ ያለ ምርጫ سنመርጥለት ኢየሱስ እንዴት ደስ ይለዋል! እንዴት ደስ ይለዋል! ኢማጂን መታገቧት ሴት ወንዶች፣ ኢማጂን እህቶች መታገቡት ሰው፣ ዘመዶቹ እሷን አታግባ እሱን አታግቢ ተብላችሁ በትባሉ ከኔ ህይወቴን ሰጣታለሁ ህይወቴን ሰጣዋለሁ ተባብላችሁ በትሰጣጡ እንደዚህ ያለቻችሁን ሴት እንዴት ነው የምትጣሉት? ለዚህ ያለች ያላችሁን ወባል እንዴት ነው የሚጣለው? ለኔ የከፈለውን ዋጋ አንደ ዘመድ ያገባት ሚስቱ እንደዚህ የምትወዳት ለምንድን ነው ስንለው ከኔ ጋራ ለመኖር የከፈለችውን ዋጋ አረሳም አለ። ጌታ ኢየሱስ ክርስቶስ አባቴን ያከብረዋል አለ። እግዚአብሔር የተመሰገነ ይሁን። ትዝላችኋል ሲናገር? አዎ። እግዚአብሔር የተመሰገነ ይሁን። እንደዚህ ያለ ቃል እኔም ባለውበት አገልጋይ ደግሞ በዚያ ይሆናል የሚያገለግለኝም ቢኖር አብ ያከብረዋል አለ። እግዚአብሔር ዝም ብለን መድረክ ላይ ስለወጣን ስለለፈለፍን ቸርች ስለታየን አይደለም ያከብረን፣ ለኢየሱስ ክርስቶስ ለእግዚአብሔር ልጅ የምትከፍሉትን ዋጋ ያየ ነው እግዚአብሔር የሚያከብራችሁ። ክብራችን እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ትልቅ ብድራት ያለው ከፈለጋችሁ መጽሐፍ አንብቡ። ይሄ ከሀገር ቤት አምጣታችሁ የካታኮምቡ መጽሐፍ አንብቡ። ስንት ክርስቲያኖች ምን አይነት ዋጋ እንደከፈሉ አንብቡ። ትንሽ መጽሐፍ ነው፣ ገዝታችሁ አንብቡ። ከሀገር ቤት አስመጣታችሁ አንብቡ። በመከራ ያለፉ እውነተኛ ክርስቲያኖችን የህይወት ታሪክ አንብቡ። ትደነቃላችሁ። ብዙዎቹ በምን አይነት መከራ ጌታን እንደተከተሉ ታያላችሁ። የእግዚአብሔር ስም ብሩክ ይሁን። ስለዚህ ወደ ማጠቃለያ ልምጣ። ይህንን ባጭሩ ለመጨረስ የሚቻል አይደለም በአንድ ጊዜ። እግዚአብሔር የተመሰገነ ይሁን። ስለዚህ ደቀ መዝሙር እንደ ክፉ አድራጊ እንደሚታይ ማወቅ አለብን። ደቀ መዝሙር ጌታን በማመኑና በመከተሉ ብቻ በሰዎች ዘንድ ከክርስቶስ ኢየሱስ የተነሳ ሊጠላ ይችላል። እና ሰዎች ብዙ ፕሪቴክስት ሊሰጧቸው ይችላል። የተለያየ ነገር ለጥላቻቸው ምክንያቶች ሊሰጡ ይችላሉ። ግን ኮር ፖይንቱ ኢየሱስ ነው። ጌታም ይህንን አውቆ በሉቃስ 6:22 ላይ ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁ፣ ሲነቅፏችሁ፣ ስማችሁን እንደ ክፉ ሲያወጡ ብፁዓን ናችሁ። ይጠሉናል፣ ይለዩናል፣ ይነቅፉናል፣ ስማችንንም በክፉ ያጠፉታል። ድሮ ክርስቶስ ከኛ ይወለዳል እያሉ ጨለማ ውስጥ ያረጉ ክርስቲያኖች ለመጸለይ መብራት ደብዘዝ ያለ ቦታ በመሆናቸው ከኛ ይወለዳል እያሉ ይሄን ያረጋሉ እያሉ ወሬ ያሰሩ ነበር። የጌታ እንደ ቀመዛሙርት ላይ ስንት ነገር ያወሩ ነበር። በጌታ ላይ ስንት ያወሩ ነበር። ክፉ ነገር ሰዎች ክሬት ያረጉ ይናገራሉ። ይለዩዋቸዋል፣ አይሶሌት ያረጓቸዋል። ፕሬዠርድ እንድትሆኑ ፓርቲያቸው አይጋብዟችሁ ምን ይሆን ምን ትሆናለች ባትጋብዟችሁ ገላገሏችሁ። እግዚአብሔር ይመስገን። እንዴት አትጠሩኝም እንዴት አትጠሩኝም እያለን መከራ ማየት አለ። ገላገሏችሁ ሲለዩአችሁ እናንተ ከጌታ ጋራ የምትኖሩት ኑሮ ልታሳዩ ጸጋው በሕይወታችሁ እንዲገለጥ እግዚአብሔር ምክንያት ያደርጋችኋል። ይነቅፏችኋል ሁሉንም ታረጉትን ነገር። እና አንዳንድ ጊዜ አልሰርቅም ካላችሁ በሰራ ቦታ ላይ አልዋሽም ካላችሁ መመጻደቅሽ ነው ትመጻደቃለሽ ትመጻደቃለሽ ይሏቸዋል። እና እኛ ኃጢአተኞች ነን ማለት ነው ይሏቸዋል። ትላንት እንዲህ ስታረጋል ነበርም አንድ ሰው ሲነግረኝ በድሮ ህይወቴ አትክሰሱ ንስሐ ገብቼ ተለውጫለሁ ኃጢአተኛ ነበርኩ አላችሁ። ትላንት እንዲህ ስታረግ ትላንት ካረኩኝ በየጊዜው መሄድ አለብኝ አቁም ያለሁት ንስሐ ገብቻለሁ። እንደዛ ያለ አይነት ነገር ሰዎች ነቀፌታን፣ ስድብን፣ ትችትን፣ መለየትን፣ ጥላቻን ሊያመጡብን ይችላሉ። ኢየሱስ ይህን ነግሮናል። ውድ ወገኖቼ ዛሬ ስደት ባይኖር ይሄ ነገር ባላችሁበት ዛሬ ይሄ ትክክል አይደለም? ይሄ የማይደርስበት አለ? ዛሬ ባለንበት ቦታ፣ በስራ ቦታችሁ፣ በትምህርት ቤት፣ በምንኖርበት ሁሉ አለ? ኃጢአተኛ የሚሰጣችሁን ክብር ፈልጋችሁ ኃጢአተኛ የሚሰጠውን ፍቅር ፈልጋችሁ ጌታን የማያከብሩ እግዚአብሔርን የማይወዱ ሰዎችን አቴንሽን ፈልጋችሁ ክርስትና ህይወታችሁን ዋጋ አርጋችሁ ብትከፍሉ ትዋረዳላችሁ። ስለዚህ እግዚአብሔር ከሁሉ በላይ ነው። እግዚአብሔር ይመስገን። በሁለተኛ ጢሞቴዎስ ላይ ያለውን አይተን ጨርሳለን። 2:9 ላይ ይህንም በመስበክ ይላል ሐዋርያ ጳውሎስ። ሁለተኛ ጢሞቴዎስ 2:9 ላይ ይህንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። ምን አይነት የቆረጠ ህይወት ነው! ክርስቶስ የሚጠላበት ዘመን ነበር። ክርስቶስን መስበክ ኢየሱስ ጌታ ነው ማለት ከመንግስት ጋር የሚያላትም የሚያጋጭ ነገር ነው። ኢየሱስ ጌታ ነው ማለት ጌታ ሆኖ የሚመለኩትን የሮምን ነገስታት ሁሉ ሰዎች ጥለው ክርስቶስ እንዲቀበሉ የሚያደርግ ጥሪ ነው። ከባድ ነው። ሮማውያኖች የሰቀሉት ጌታን ጌታ ነው ማለት የወሰዱትን እርምጃ ወንጀለኛ ስራ እንደሰሩበት አርጎ ማቀረብ ነው። አይሁዳውያኖችን መክሰስ ነው። ከሲስተሙ ከካልቸሩ ሁሉ ጋር መጣላትን ያመጣል። ነገር ግን ሐዋርያው ጳውሎስ ይህን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ። የክርስቲያን የእውነተኛ ደቀ መዝሙር ውሳኔ ይሄ ነው። የእግዚአብሔር ቃል ግን አይታሰርም አለ። ሐዋርያው ጳውሎስ ብዙዎቹ መልእክቶች የጻፈው ቢሮ ተሰጥቶት ዴስክ ገዝቶ እንደኛ በአማረ እንትን ወንበር ላይ ቁጭ ብሎ አይደለም። እስር ቤት ነው። ፕሪዝን ኢፒስትልስ ነው የሚባሉት፣ የእስር ቤት ደብዳቤዎች ነው የሚባሉት። እስር ቤት ቢሮ ነበረ ለጳውሎስ። ክብር ለእግዚአብሔር ይሁን። ስለዚህ ደቀ መዝሙር ወንጌልን መስበክና ስለ ጌታ መመስከር ወንጀልና ህገ ወጥ የሚሆንበት ሀገር አለ። ሚድል ኢስት ውስጥ ብትሄዱ፣ በአፍሪካ ውስጥ በተለያዩ ሀገሮች፣ ሀገራችንም አንዳንድ ቦታ ህገ ወጥ የሚሆንበት ሁኔታ አለ። ደቀ መዝሙር ከምድራዊ መንግስት ይልቅ ለሰማዩ መንግስት የሚገዛ ስለሆነ ጌታን ታዞ የሚኖረው ኑሮ ለመኖር የመንግስት ፈቃድ አስፈልገው በሊቼንሳ ወረቀት አይደለም ክርስቲናን የምንኖረው ላይሰንስ we don't need a license በሌላ አባባል ላይሰንስ ህጋዊ በሆነ መንገድ መንግስት ሪኮግኒሽን ሰጥቶን መብታችንን ተጠብቆ ቢሰጠን ትክክል ነው ለምን ለብዙ ነገሮች ለመስራት ይረዳናል እንደ ቦታ ለመግዛት ህንጻ ለመስራት ለተለያዩ ነገሮች ባንክ አካውንት ለመክፈት ለዚህ ይረዳናል ለክርስትና እምነታችን ነጻነት ማግኛ አይደለም ግን ላይሰንሱ ክርስቲያን ሆኜ ለመኖር መብቴ ነው የህሊና ነጻነት እግዚአብሔር ይመስገን በሊቼንሳ ወረቀት አይደለም ክርስቲናን የምንኖረው ክርስቲያኖች ባሉበት ቦታ ላይ ክርስትናቸውን እግዚአብሔር የሰጣቸውን ጸጋ አክብረው ሊኖሩ ይገባል እግዚአብሔር የተመሰገነ ይሁን ስለዚህ ራስን መካድ ምን እንደሆነ ተመልክተናል በጣም ተግባራዊ በሆነ መንገድ ነው ያየነው ባጭሩ ራስን መካድ አንድ ሰው ይበላውን ለጌታ ብዬ ያለ ቢጎስ አቆል ቢራም ገዳም ቢገባ ቅጠል በጥሶ ቢበላ ምንቢል ከተማ ሁሉ ሚስት ማግባት ምናምን ሁሉ ቢተው ጌታን ባይከተል good for nothing ራስን መካድ ጌታን ለመከተል ነው እግዚአብሔር ይመስገን ኢየሱስን ለመከተል ነው ራስን መካድ ይሄን ስናረግ እግዚአብሔር በሕይወታችን ይከብራል እግዚአብሔር ስም የተባረከ ይሁን የሰማነውን የተማርነውን ሁሉ እግዚአብሔር ለደህንነታችን ያድርግልን ጌታ ስሙ ይባረክ ጥያቄ ያላችሁ ካላችሁ ስልክ ደውሉልኝ በስልክ ዲስከስ እናረጋለን የጌታ ስም ብሩክ ይሁን እንጸልያለን ፕሊስ በኋላ ላይ ቢቻል ስማችሁን አቴንድ ያረጋችሁ በተከታታይ አቴንድ ያረጋችሁ አቴንዳንስ ወስዳለሁ ምክንያቱም የደቀ መዝሙር ትምህርት መማር ያልተማረ ሰው really በቤተ ክርስቲያን ውስጥ ፍሬያማ ህይወት ሊኖር አይችልምና አቴንድ ያደረጋችሁ ሰዎች ስማችሁን እንድትሰጡ እንፈልጋለን እግዚአብሔር ይመስገን እና በኋላ በእምነት ወይም ህይወት ሊረዱኝ ከቻሉ አሬንጅ አርገን እንተናረጋለን እግዚአብሔር ይመስገን ጌታ ኢየሱስ ይባርካችሁ እንጸልይ ሉል እግዚአብሔር እጅ ጋር ገና መሰግነሃለን ስም ለዘላለም ብሩክ ይሁን ጌታ ሆይ እነሆ አንተን እንድንከተል ተከተሉኛልክ በእኛ ላይ ያለህ መብትና ስልጣን ሙሉ መሆኑ የሚታወቅ ካለመኖር ወደ መኖር ያመጣን ፈጣሪያችን ስለሆንክ መብትህ ያለ ገደብ ስለሆነ ሁሉ እንዲከተሉ ሁሉ ያንተ ተከታዮች እንዲሆኑልህ መብትህን ተጠቅመ ተናገርከን እናመሰግናለን ይገባሃል ልንከተልህ በመገዛት እንከተልሃለን በመታዘዝ እንከተልሃለን በሰዎች ዘንድ የሚመጣብንን ነቀፌታ ሰዎች እኛን ሪጀክት ቢያረጉን በየትኛው መንገድ ቢያገሉን ቢነቅፉን ክፉ ቢያወሩብን ምቾታችንን ሁሉ ሊነኩ እንኳን ቢችሉ ህይወታችንን እንኳን ጌታ ሆይ ለሞት አሳልፈው እንኳን ቢሰጡን በስጋ በነፍስ መከራ ሁሉ እንኳን ብንቀበል ልንከተል ይገባናል ለዚህ የሚረዳን ያንተ ፍቅር ነው ያንተ ጸጋ ነው ያንተ ኃይል ነው ጴጥሮስ እንደ ልቡ ራሱን አይቶ ከሌሎቹ ሁሉ ይልቅ አልቆ መናገር እንደለመደው አልቻለም ጌታ ሆይ እኔንም ወገኖቼንም ሁሉ ታውቀናለህ እንድንከተል ለነ ጴጥሮስ የሰጠውን ጸጋ ለኛም ስጠን ሰዎችን ስናይ እንዳንፈራ ያጥያተኛን እብሪትና ትዕቢት ያልዳኑ ሰዎች ሰይጣን በሰጣቸው ዕቀት ክርስቲናን ሲያዋድቁ የእግዚአብሔር ልጅ ኢየሱስን ክብር ፍቅሩንና ኃይሉን ጸጋውን አድንቀን በውበት በግርማ በመሰጠት ኢየሱስ ጌታዬ እንድንል እርዳን ኢየሱስ ጌታዬ እንድንል እርዳን አንተን የወደድንበት አንተን የምንከተልበት አንተን የምናምንበት ላንተ የምንሰጥበት መሰጠት ገደብ አይኖረው አንተ በሁለመና የዘላለም ጌታ ለዘላለም የሰው ልጅ ሆነህልናል የሰውን ባህሪ ተካፍለ ለዘላለም ካንተ ራጋራ አቆራኝተናል የቱን ያህል እንደወደድከን በትንሳኤ ጌታ ሆይ እንደ ልብስ ሳይሆን ማንነት ጋራ የቀላቀልከውን ጌታ ሆይ የሰው ልጅ ባህሪህን እናያለን ካንተ ጋራ ላንላይ ተሳስረናል ኢየሱስ የእግዚአብሔር ልጅ እንወድሃለን ሃሌሉያ እንወድሃለን ያፈሰስክልን ደም የሞትክልን ሞት የዋጀህን መዋጀት ኢየሱስ አንተን ጌታ ሆይ ባፈርንበት ጌታ ሆይ ደካማ በሆንበት በሰዎች ፊት ጌታ ሆይ እንደማንከተል እንደማናውቅ የተደባለቀና የተቀያየጠ ህይወት የኖርንበትን የበደል ህይወታችንን ሁሉ ይቅርበል የሚያነጻን ደምህ የሚቀድሰው ደምህ ከኃጢአት ከበደል የሚያነጻው ለጴጥሮስ ርህራሄን የገለጥክበት ያ ጸጋ ያ ፍቅር ለኛም ይሁን ዛሬ ሙሉ በሙሉ ላንተ ልንሰጥ ይሄ ጊዜ ጌታ ሆይ የመሰጠት ጊዜ ይሁን ይሄ ጊዜ የመሰጠት ጊዜ ይሁን የመቀደስ ጊዜ ይሁን ለኢየሱስ ብቻ ለእግዚአብሔር ልጅ ብቻ የታጨች ሴት ለሌላ እንደማትሆን የታጨሰው ለሌላ ሴት እንደማይሆን ላንተ ብቻ ለኢየሱስ ብቻ በደም ቃል ኪዳን ላንተ ብቻ በስም ኃይል ላንተ ብቻ በመንፈስ ቅዱስ ኃይል ላንተ ብቻ ይሄ ጊዜ የትምርት ጊዜ አይደለም ጌታ ሆይ የመሰጠት ጊዜ ነው ይሄ ጊዜ የመቀደስ ጊዜ ነው ይሄ ጊዜ ጌታ ሆይ ያይምሮ ዕቀት ማኛ ጊዜ አይደለም ልባችን እንደ ፈሳሽ ውሃ በመስቀል ስር ይሁን ልባችን እንደ ፈሳሽ ውሃ ላንተ የተዘጋ የተከፈተ ይሁን ጌታ ሆይ ኦ ጌታ ሆይ ና በውስጣችን በክብር ተመላለስ የቤተ ክርስቲያን ጉልበት አንተ ነህ ኃይሉ አንተ ነህ ግርማው አንተ ነህ ኦ ጌታችን ሆይ የኔ ጌት የኔ ክብር የህይወቴ ጣም ኑሮዬ የወገኖቼ የህቶቼ ወንድሞቼ ጌታ ሆይ እግዚአብሔር ሆይ የኛ አቅም አንተ ነህ ኢየሱስ ድንቅ ስም የሚያድን ስም የሚፈውስ ስም ከሞት የሚያስነሳ ስም የጨለማ ኃይል ሥራ ሁሉ የሚሰብር ስም እንዴት አንተን አንከተልህ እንዴት አንተን አንገዛልህ ጌታ ሆይ ኢየሱስ ደቀ መዝሙርነት ትምህርት አይደለም መገዛት ነው መንበርከክ ነው ፍቅር ነው መከተል ነው ጌታ ሆይ ይሄን ጸጋ ጌታ ሆይ ስጠን ወነተኛ ደቀ መዝሙር አድርገን ይሄን ስለምታረግና መሰግነሃለን የዘላለም ስም ለዘላለም እስከ ዘላለም ከፍ ከፍ ይበል ኢየሱስ ጌታ ነው ሌላ ጌታ የለም ኢየሱስ ጌታ ነው በህይወታችን ጌታ ነው በኑሯችን ጌታ ነው በሰማይ በምድር ጌታ ነው ኢየሱስ ጌታ ነው ጌታና ምነን የምንኖረው ኑሮ ሁሉ የሚቃወም ተጽኖ የሚያረግ የጨለማ ኃይል አጋንንት ስራት የሰይጣን ብርታት በኢየሱስ ስም ይደምሰስ ሰንሰለት ይበጠስ መጋረጃ የሚሆን እንቅፋት የሚሆን ይቀዳድ በኢየሱስ ክርስቶስ ስም ኦ ሃሌሉያ ክብር ለስም ይሁን ስም ለዘላለም ይባረክ በጌታ በኢየሱስ ክርስቶስ ስም አሜን